SBS 아마르냐.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ሎል ዶክተር አስፋዋሰን አስራተ ካሳ እንደሚያቆት አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያገሪቱ መሪ ከሆኑ 100 ቀናት አልፎአቸዋል። ያለፉትን የመጀመሪያ 100 ቀናት ያመራር ውጥንና ክንውኖቻቸውን እንደምን ይገመግሙታል?
አቶ ካሳ ሆን መጀመሪያ ይሄንን እድል ስለሰጡኝ ያመሰግንኩት። እነዚህ ያለፉት 100 ቀናት የኢትዮጵያ ህዝብ 40 አመት በላይ ልቅሶ ተሰምቶ እንጉሩንጉሮ ተሰምቶ እግዚአብሔር ይሄንን ሁሉ ጊዜ ያየሁን መከራና ስቃይ ልፈታልህ ወድጃለሁ ይሄው አዲስ ዘመን ሰጥቻለሁ ብሎ ያለበት ጊዜ ነው ብዬ ነው ማምነው። ከዚህ ሁሉ አመት ጨለማ በኋላ ኢትዮጵያችን ውስጥ ፀሐይ እንደገና ያበራች ነው። በእውነቱ ቃላት የለኝም። እኔ ብቻ አይደለሁም። አሁን በአውሮፓ ያሉትን ጋዜጠኞችና የፖለቲካ ተንታኞች ስናይ የሚጽፉት ነገር ተሰምቶ ማይታወቅ እንኳን በአፍሪካ ምድር በአውሮፓ ምድር በእንደዚህ ጊዜ ውስጥ እንዲህ አይነት ስራዎች ሲከናወኑና አንድ ሀገር ልትጠፋ ነው ከተባለበት ሁኔታ ውስጥ እንደገና ወደ ዴሞክራሲያዊ መንገድና ወደ ስልጣኔ መንገድ የምትሄድበት ጊዜ ታይቶ አይታወቅም ብለው ነው የሚገመግሙት። ስለዚህ በእውነት እግዚአብሔር ሊታረቀን ነው ብዬ አምናለሁ። እንደሚባለው እና ሁላችንም እንደምናውቀው በአዲስ ኪዳን ውስጥ 4 ወንጌላውያን አሉ። የታወቀው የፈረንሳይ ጸሐፊም አሌክሳንድር ዱማ የተባለው በ19ኛው መቶ ክፍለ ዘመን የሚኖር ጸሐፊ 4 ሙስኬቲየርስ ዘ 4 ሙስኬቲየርስ የሚል መጽሐፍ ተሰልን ሄዷል። እና አሁንም ለኢትዮጵያችን 4 የለውጥ ሐዋርያ እንበላቸው እግዚአብሔር አምጥተውልናል። ይህም ዶክተር አብይ አህመድ፣ ሁለተኛው ዶክተር ለማ መገርሳ፣ 3ኛው አቶ ደመቀ መኮንን፣ 4ኛው አቶ ገዱ እንዳርጋቸው ናቸው። ስለዚህ ይሄንን ተቀደሰውን መንገዳቸውን በሙሉ ልቦናችን መቀበል አለብን። ይሄም የሚያሳየን የኔ ትውልድ በሌላ ትውልድ ተተክቶ ኢትዮጵያችን እኛ በዚች እናታችን ላይ ያመጣውን ጉድና ያመጣነውን ከፍተኛ አደጋ ወርወሮ አዲሱ ትውልድ አዲስቷን ኢትዮጵያ ለመስረት የሚጣጣረበት ጊዜ ነው ብዬ አምናለሁ።
በኢትዮጵያና በኤርትራ መካከል ያለው ያለፉት 2010 ዓመታት ሰላምም ጦርነትም በሌለበት ሁኔታ እንዲሁም በ1998 ከ98ሺ እስከ 100ሺ ያህል ህይወት የተቀጠፈበት ጦርነት ነበር። ያ አልፎ ዛሬ የኢትዮጵያ ጠቅላይ ሚኒስትር ኤርትራ ድረስ ሄደው የሰላም ውል ተፈራርመው መጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂም አዲስ አበባ መጥተው እኛ ሁለት ሀገራት ሳንሆን አንድ ህዝብ ነን ብለው እስከ መናገር ደርሰዋል። ይህ የሰላም ውል ዳር አይዘልቅም፣ ጭራሹንም ፕሬዚደንት ኢሳያስ ሊታመኑም አይገቡም ብለው ስጋት ያላቸው ተጠራጣሪዎችም አሉ። በሌላ በኩል ደግሞ እንዳውም ከቶውንም ኢትዮጵያ ከኮንፌዴሬሽንና ፌዴሬሽን አልፎም ወደ ውህደት የምትመጣበት ጊዜ ተቃረበ ነው ብለው መነሻ ነው ጅምር ነው ብለው ተስፋ የሚያደርጉ አሉ። የእርሶ አተያይ ምን ይመስላል? ኢትዮጵያና ኤርትራ ከየት ውህደት ያመራሉ የሚል አተያይ አሉት?
መቼም በእኛ በኢትዮጵያኖች ሙሉ ያሉብን አንድ ጉድፍ ቢኖር የሰውን አለማመን፣ ሁል ጊዜ የፖለቲካ ሁኔታዎችን በጥርጣሬ ብቻ ከኋላው ምን አለ የሚል አንደበት ያለን ስለሆነ እንዲህ አይነቶቹ አነጋገሮች በመኖራቸው አይገርመኝም። ግን የእውነቱን ካየን እንደሆነ እግዚአብሔር ይህንን ነገር ለማየት ያበቃንን መጀመሪያ ማመስገን አለብን። የትኛችንን የዛሬ አመት የዛሬ ግማሽ አመት በፊት እንዲህ አይነቱ ሁኔታ ይፈጠራል ብለን ስናስብ የነበረው። እርስዎ እንዳሉት ኤርትራውያን እና ኤርትራውያን የኛ የኢትዮጵያውያን እህቶቻችን እና ወንድሞቻችን መሆናቸው ጥርጣሬ የሌለው፣ ሁለታችንም አንድ የጋራ ታሪክ፣ አንድ የጋራ የወደፊትም ሁኔታ እንዳለን ማመን በደንብ አድርገን ሁላችን መረዳት አለብን። ባለፉት 50 ዓመታት የተደረጉትንም ሁኔታዎች ለእንደዚህ አይነት ለመለያየት ከአንድ አብራክ የወጣ ነው ወንድማማቾች እና እህትማማቾች ለመለያየት ያደረሰን ምንድን ነው ብለንም ወደ ኋላ ማየት ተገቢ ነው ብዬ አምናለሁ። ይህንን ሁሉ ማአት ያመጣብን 1962 ዓመተ ምህረትን በአውሮፓውያን አቆጣጠር የተፈጠረው ንጉሠ ነገሥታዊው አገዛዝ ጊዜ የኤርትራን ፌዴሬሽን ማፍረስ ነው። ይሄ ትልቅ ከተደረጉት ስህተቶች አንዱ ይሄ ነው። ያንንም አሁን በመገንዘብ ያ ትምህርት እንዲሆነንም በማለት የጥፋቱ የኢትዮጵያ ጥፋት ነው ወይንስ የኤርትራ ጥፋት ነው የሚለውን ነገር ሁሉ ወደ ኋላ ትተን አሁን እንደገና መጠየቅ ያለብን በምን አኳኋን ነው ከዚህ ሁሉ ከ50 ዓመት የሚበልጥ ስህተት ከተሰራ በኋላ ወደ ትክክለኛው መንገድ ልንሄድ የምንችለው የሚለውን ጥያቄ መጠየቅ አለብን። እንደኔ ከሆነ አሁን የተጀመሩት ሂደቶች በትልቅ ደስታ መቀበል አለብን እና ምናመራው ወዴት ነው የሚለውንም ጥያቄ እንደኔ አስተሳሰብ ከሆነ አሁን የሙሉ ሁደት የሚባለው ነገር የሚጠየቅበት ጊዜ አይደለም። ጊዜው ምናልባት ለዚህ አልደረስም። ስለዚህ መሄድ ያለብን ጀርመኖች እስከ 1989 ዓመተ ምህረት የነበረውን በሁለቱ ጀርመኖች መካከል የነበረውን ሁኔታ ለኢትዮጵያና ለኤርትራ አሁን ባለው ጊዜ ወደ እሱን የኛ ሂደት አድርገን ማየት ነው ብዬ ነው የማምነው። በዛን ጊዜ የነበረው ስምምነት ምን ነበረ? ይህም ማለት የበርሊኑ ዎል ከመውደቁ በፊት የነበረው ሁኔታ እንዴት ነበር? ምን ነበር የሚባለው? በዛን ጊዜ ሁለት ነጻ መንግስታት እና ሀገሮች አንድ ህዝብ በሚለው አንደበት ነበረ ሁለቱ ጀርመኖች የሚተዳደሩት እና አሁን በኢትዮጵያችን እና በኤርትራ መካከል ያለው ግንኙነት በዛ ላይ የተመሰረተ መሆን አለበት። ኤርትራ በአውሮፓውያን አቆጣጠር ከ1993 ጀምሮ ነጻነትና ህልውና ያላት ሀገር ናት። የአፍሪካ ዩኒየን የአፍሪካ ህብረት አባል ናት። የዩናይትድ ኔሽንስ የተባበሩት መንግስታት አባል ናት። እዛ ላይ ምንንም መንካት የሚገባን አይመስለኝም። በዛ ላይ ግን እርስዎ ቅድም እንዳነሱት የወደፊት ሁኔታችን ምናልባት አጀማመራችን እንደው የመጀመሪያው ሁኔታ መፈጸም ያለበት እስከ ዛሬ ድረስ መከራችን ሲያሳየን የነበረውንና የብዙ መቶ ሺህ ኢትዮጵያውያንና ኤርትራውያን ደም የፈሰሰበት ድንበር የሚባለውን ነገር ጨርሰን ማስወገድ አለብን። ይቅር ይበሉኝና በኢትዮጵያና በኤርትራ መካከል ያለው ድንበር ሳይሆን በአፍሪካ ያሉ ድንበሮች በሙሉ አርቲፊሻል በመሆናቸው ማንን ነው በእውነቱ አስፈላጊ ሆኖ የሚያሳየው? በየትኛው በኩል በየትኛው ድንበር በኩል አንድ አፍሪካዊ ላም ሳር ስትበላ ተገኘች ብለን የምንናገረው? ስለዚህ ኢትዮጵያም አፍሪካም ያሉ ድንበሮች መፍረስ አለባቸው። በኢትዮጵያና በኤርትራም እንዲሁ አሁን የተጀመረውም ሂደት ወደዛ የሚያመራ ይመስለኛል። ከዛ በኋላ ያንተ ባድሜ የኔ ናት፣ ባድሜ ያንተ ናት የሚባለው ነገር ይቀራል። ከዛ በኋላ ግን የወደፊት ያለን ግንኙነት በምን ላይ የተመሰረተ ነው? እንደኔ አስተሳሰብ በኢኮኖሚ አንድነት፣ በኢኮኖሚ መተባበር የተመሰረተ መሆን አለበት። አንቺ ኢትዮጵያ ከኔ ምንድን ነው የምትፈልጊው? አንቺ ኤሪትራ ከኔ ምንድን ነው የምትፈልጊው? በማለት ያንን በመቻቻል ያለንን የወደፊት የኢኮኖሚ እርምጃችንን ማስተባበርና ህዝባችንን ከድህነት ሁለቱም ህዝብ ያላቸው ፕሮብሌም አንድ ነው እና ከዛ የሚወጣበትን መንገድ መፈለግ ይሆናል። ከዛ ቀስ ብለን ይሄ በዚህ 50 አመት የተሰራጨው በሁለቱም ወገን የተሰራጨው ከፍተኛ ጥላቻ እንዲጠፋ በብዙ መንገድ በመንግስት በኩል በተዋንያንና በጸሐፊዎች በኩል የአንድነት የአንድ ህዝብ መሆናችንን አንደበት እንደገና አዲሱን ትውልድ ማስተባበር ይኖርብናል። በዚህ ከፍተኛ አደራ አለብን። ምክንያቱም ታሪክ ጸሐፊዎች በእነዚህ አመታት ጨርሰው የእውነተኛውን ታሪክ አጥፍተውታል። እንዲሁ ብቻ በስሜትና በወኔ የተነሳ ታሪክ ነው ሲጻፍ የከረመው እና ያው የሚያለያይ ታሪክ ኢትዮጵያ እንደ ቅኝ ግዛት አድርጋ ኤሪትሪያን ይህንን ሁሉ አመት ስትገዛ የነበረች ሀገር ናት፣ ከሌሎቹ ኮሎኒያል ሀገሮች የምትሻል አይደለችም የሚባለው ነገር ሁሉ ጠፍቶ ከስር ጀምሮ ከብዙ ሺህ አመት ጀምሮ እነዚህ ሁለቱ ህዝቦች ያላቸው አንድነትና ያላቸው አንድ ታሪክ አንድ ሃይማኖት ይሄንን ወደፊት ላለው ትውልድ ማስተማርና አሁንም በማደግ ላይ ያለውን ትውልድ ትምህርት መስጠት አለብን እና እግዚአብሔር ያለ እንደሆነ በጥቂት ጊዜ ውስጥ እውነትም በሁለቱ ሀገሮች መካከል አንድ አይነት ኮንፌዴሬሽን ሊፈጠር ይችላል ብዬ አምናለሁ።
አንድ ግለሰብ የኖቤል ሰላም ሽልማት እጩ ወይም ተሸላሚ ለመሆን እንደሚያቆት በአገራት መካከል ሰላምን ማስፈን መቻል አለያም በአገራት መካከል ጦር ለመስበቅ በተጠንቀቅ ላይ ያሉ የጦር ኃይላትን መቀነስ ማስቻል መሆኑ ይታወቃል። ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት ተሸላሚ እንዲሆኑ ኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤትን ጨምሮ በበርካታ ኢትዮጵያውያን ዘንድ የመነጋገሪያ ነጥብ ወይም አጀንዳ ሆኗል። በእርግጥ ጠቅላይ ሚኒስትሩ በኤርትራና በኢትዮጵያ መካከል የከወኑት ታላቅ የሰላም ቃል ኪዳን ውል ለዚህ ብቁ ያደርጋቸዋል ብለው ስባሉ ከሆነስ የእርሶ ድጋፍስ ምን ይሆናል? በዚህ ረገድ ሰላም ሲባል በሁለት ወገኖችን ስምምነት ይጠይቃልና የኤርትራዊ ፕሬዚዳንት ኢሳያስ አፈወርቂም ተዋጽኦ ስላለበት በጋራ የሁለቱ የኖቤል ሰላም ትሽል ልማት ተጋሪ እንዲሆን ቢሆኑ መልካም ነው የሚል ሳቢ አለ ወይስ ለጊዜው ቅድሚያው ለጠቅላይ ሚኒስትር አብይ አህመድ ቢሰጥ መልካም ነው ይላሉ?
መቼም የኖቤል የሰላምን ሽልማት ታሪክ ያየን እንደሆነ ባለፉት 60 አመታት ብዙ ነገሮች አይተናል። ለመጀመሪያ ክቡር ዶክተር አብይ አህመድ ለኢትዮጵያና በኤርትራ መካከል ያለው ጦርነት እንዲቆም እና ሰላም እንዲሰፍን በማድረጋቸው ብቻ አይደለም ለዚህ ለታላቁ ሽልማት ብቁ ናቸው። ኢትዮጵያችንም ውስጥ በዚህ ባለፉት 3 ወራት ያሳዩትን ለውጥና አዲስ አገነዛዘብ ለፍቅር፣ ለአንድነት፣ ለሰላም ያላቸው ጽኑ እምነታቸው ይሄ ብቻ እንኳን ይሄንን ሽልማት እንዲያገኙ ብቁ ያደርጋቸዋል ብዬ ማምን ሰው ነኝ። በእውነቱ ደግሞ ከሆነ ማወዳደርም ከጀመር ይቅር ይበሉኝ ግና የአሜሪካኑ ፕሬዚዳንት ኦባማ ምን ስላደረገ ይሆን የኖቤል ሽልማት ያገኘው? ይሄንን ሊነግሩኝ ይችላሉ? ስልጣን ከመውጣቱ በፊት አይደለም እንዴ? አንዲት ነገር ከማድረጉ በፊት አይደለም ይሄ ሽልማት የደረሳቸው ዶክተር አብይ? ከዛ 10 እጅ የበለጠ ነገር በእነዚች ጥቂት ቀናት አላደረጉም ልንል ነው? ስለዚህ እኔ እንዲህ አይነቱን አስተሳሰብ በሙሉ አንደበት የምቀበለው ከመሆኑ በላይ እኚህ ሰውዬ ለኢትዮጵያችን ብቻ ሳይሆን ለመላ አፍሪካ አዲስ ሁኔታና አዲስ ይዘት ነው እያስተማሩን ያሉት። ፖለቲካውን ወደ ኋላ እንለውና እኚህ ሰውዬ ዘለዓለም የሚነግሩን አንደበታዊ ለውጥ ነው አንድን ሀገር የሚለውጠው። እንጂ የፖለቲካ ክስተት አይደለም እያሉ ስለሚያስተብሩና ይሄንን አቋም በአፍሪካ አዲስ ጊዜ ነው ታይምስ የተባለው የእንግሊዝ ጋዜጣ የሚወድሳቸው በዚህ ምክንያት ነው። የመጀመሪያው አፍሪካ አስተዳዳሪ ፍቅር የሚባለውን ቃል አፉ ውስጥ እያገባ እየተባለ ነው የሚተቹት ሰውዬ። ስለዚህ በኢትዮጵያ ውስጥ እንኳን ባካሄዱት ስራ ለኖቤል ፕራይስ ይገባቸዋል ብያምናለሁ። ሁለተኛው እንዳሉት ምናልባት ትንንሽ ቅሬታ በአንዳንድ ሰዎች ዘንድ ሊመጣ ይችላል። አሁን ለምሳሌ የሁለቱን የመጀመሪያ የድሮ ጠላቶች የወደፊት ወዳጆች የሆኑትን በግብጽና በእስራኤል መካከል የነበረውን ሁኔታ ስናይና ቤጊን በአንድ በኩል ሳዳት በሌላው በኩል እንዲህ አይነቱ ሽልማት ሲደርሳቸው ወይም ከዛ በኋላ ስንት ከ27 ዓመት በኋላ አሳሬ የሆኑት ዲክላርክና 27 ዓመት በደቡብ አፍሪካ እስር ቤት ሲንከራተቱ የነበሩት ታላቁ አፍሪካዊ ኔልሰን ማንዴላ እነዚህን ሁለቱም በአንድ ላይ ይሄ ሽልማት ተሰጥቷቸዋል። እና በእውነቱ እንዲህ አይነቱም ነገር አስፈላጊ መስሎ ከታየ እኔ ይሄንን ሊናገሩ የሚችሉት እኔ ሳልሆን እኔ በኢትዮጵያዊነት ለኢትዮጵያዊ መሪያችን ነው የማወራው። እንዲህ አይነቱ ነገር የለም ለኢትዮጵያዊው መሪ ለዶክተር አብይ ብቻ ሳይሆን ለእኛም ለኤርትራኖችም መሪ ክቡር አቶ ኢሳያስ አፈወርቅ የሚያስፈልጋል ብሎ ለመከራከር የሚችሉትና እንዲህ አይነቱን ሀሳብ ለማምጣት የሚችሉት ኤርትራውያን ወንድሞቻችንና እህቶቻችን ናቸው። እና እሱን ለነሱ ተዋለሁ።
ቅድም እንዳነሱት የጠቅላይ ሚኒስትር አብይ አህመድ በሩ ለሁሉም ክፍት ሆናል፣ ኢትዮጵያ ጋራ ሀገር የጋራ ቤት ነች፣ ሁላችንም ነች፣ አንዲት ሀገር ብቻ ነው ያለችን እና ሁላችንም አንድ ላይ መተን መስራት አለብን በሚል የምህረት አዋጅ በህዝብ ተወካዮች ምክር ቤት አጸድቀዋል። በሽብርተኝነት ዘርፍ ተመድበው የነበሩ ሁሉ ያ ተነስቶ በሀገር ውስጥ ገብተው ሰላማዊ በሆነ መንገድ ለሀገራቸው የበኩላቸውን ድርሻ እንዲያበረክቱ ጥሪ ቀርቧል። በሩ ለሁሉም ኢትዮጵያዊ ክፍት ነውና በሌላ በኩል አይነቱ ጥሪ ለዘውድ ምክር ቤቱስ ምን ማለት ነው? ወደፊቷ ኢትዮጵያ ውስጥ ኢትዮጵያ ዘውድ ምክር ቤት በስደት የሚገኘው ምን አይነት ሚናዎች ሊኖሩት ይችላሉ ይላሉ?
አቶ ካሳሁን፣ ይሄ የመጀመሪያ ተጠያቂው ወንድሜ የዘውዱ ምክር ቤት ፕሬዚዳንት የሆኑት ልዑል ኤርሚያስ ሳህለ ስላሴ ናቸው እና ይህንን ጥያቄ ለእሳቸው የሚጠይቋቸው እሳቸው ጥሩ መልስ ይሰጦታል ብዬ ተስፋ አለኝ እና ምን አለሁም። ግን ይህ አይደለም ጥያቄው። የዘውዱ ሁኔታ ነገ ምንድን ነው የሚለው አሁንም ቢሆን በእኔ አይን ዋና አብይ የሆነው ጥያቄ አይደለም። ነገ ከተደረሰና ኢትዮጵያ ውስጥ ፍትህ፣ እኩልነት፣ አንድነት ከሰፈነ በኋላ የነገው የኢትዮጵያ ርዕሰ ብሔር አንድ ፕሬዚዳንት ነው ወይንስ አንድ ንጉስ ነው ወይንስ በዘውድ ምክር ቤት የሚመራ የብዙሃን የኢትዮጵያ ንጉሶች አገር ትሆናለች እንደ ማሌዥያ ለምሳሌ የተፈራረቁ የእያንዳንዱ ሱልጣኖች የሚገዙባት ሀገር ትሆናለች የሚለውን የዚህ ኃላፊና ባላደራ የኢትዮጵያ ሕዝብ ስለሆነ እሱ በሬፈረንደም ነገና ተነገ ወዲያ የሚወስነው ነገር ይሆናል። እርግጥ ነው እንዲህ አይነቱን ጥያቄ ከሁሉ በላይ እድሜ ያላትን የኢትዮጵያ ድርጅት ከመስጊድና ክርስትናም በላይ የበለጠ እድሜ ያላት እና ታሪክ ያላት በኢትዮጵያም ውስጥ የኖረች ዘውድ ስለሆነች ያንን ኢትዮጵያ የባህሉን እና የታሪኩን ምልክት ሲነጠቅ ህዝቡ ስላልተጠየቀ አንድ ቀን መጠየቅ አለበት የሚለውን የአንዳንድ ሰዎች አቋም እደግፋለሁ። ትክክል ነው፣ ዴሞክራሲያዊም ነው። ነገር ግን የኔ ወንድም አሁን ሌላ ኃይለኛ አደጋዎች አሉብን። እዚህ ላግዠሪ ላይ ገና አልደረስንም። ነገ የሚሆን ነገር ነው። አሁን መጠየቅ ያለብን እንዴት አድርገን ነው ለ27 ዓመት የሰፈነውን እና ሲሰራጭ የነበረውን መርዝ ከኢትዮጵያኖች ወንድሞቻችንና እህቶቻችን አውጥተን ልናጠፋ የምንችለው የሚለው ጥያቄ ነው መመለስ ያለበት። ይኸውም አሰቃቂ የሆነ መርዝ ብዬ ማየው ጎሳዊነት እና ከዛም በላይ ደግሞ ጠባብ ብሔራዊነት ነው። ኢትዮጵያን ገደል እንድትገባ እዚህ አይነት ሁኔታ ላይ እንድትደርስ ያለ ያደረግን እና አንድነት በብዙሃንነት ብዙሃንነት በአንድነት የሚለውን ፍልስፍና ተከትለን የህግ የበላይነትን ኢትዮጵያ ላይ እንዲሰፍን አድርገን ፍትህ የሚባለው ቃል ለኢትዮጵያውያን አዲስ ነገር እንዳይሆን አድርገን ህዝባችን በፍቅርና በአንድነት ጸንቶ የሚሄድበትን ነገር የመፈለግ ጊዜያችን ነው። አሁን ትልቁ መመለስ ያለበት ጥያቄ ነው፣ እንዴት አድርገን ነው እስካሁን እንዲህ አድርጎ ሲለያየን የነበረውን ነገር ልናጠፋ የምንችለው? እስከ መቼ ድረስ ነው እኛ ኢትዮጵያውያን እኛ አፍሪካውያን ልዩነታችንን በዘርና በጎሳ በመንደራዊነት አድርገን የምንሄደው? አሁን እኮ የሌላው ዓለም ህዝብ የሚነጋገረው ሌላው ይቅርና አህጉራዊ አስተያየት ሳይሆን እንደውም ከዛ አልፎ የሰው ልጅ ነኝ፣ በዚህ ምክንያት ሁሉም ሰው በዚህ ዓለም ያለው አንድ ነው፣ ጥቁር ነጭ ቀይና ሰማ ቀይና ነጭ የሚባለውን ሁሉ ረስተን እያለ በሚታገልበት ጊዜኛ ወደ ኋላ እንሄዳለን? ለዘላለም እዛችሁ ላይ ቁጭ ብለን እንቆያለን? መቼ ነው ኢትዮጵያችን ውስጥ የኮሙኒስት ፓርቲ፣ የሊበራል ፓርቲ፣ የኮንሰርቫቲቭ ፓርቲ፣ የንጉሠ ነገሥታዊ ፓርቲ የሚባሉት ነገሮች የሚዘልቀውና ልዩነታችንን በዛ ላይ የምናሳየው? የኔ ወንድም ደጋግሜ የምናገረው ነው፣ ኢትዮጵያ ውስጥ ዴሞክራሲ ሰፍሯል የሚባል ቀን የመጣ ዕለት ይህንን በውን ልናይ የምንችለው እኔ በፈለግኩበት ቦታ በዘሬና በጎሳ ሳልለይ የፈለግኩበት ከአርባ ምንጭ እስከ ትግራይ ድረስ ባለው ከሶማሌ እስከ ጎንደር ድረስ ባሉት ሀገር የፈለግኩበት ቦታ ሄጅ ለመኖር ለመስራት የምችልበት መብቴ የተጠበቀ እንደሆነ ሌላው ይቅርና ደግሞ ከዛም አልፌ በፖለቲካ ኢንትረስት ያለኝ ሰው ከሆንኩም እኔ ሶማሌ ክፍለ ሀገር ውስጥ ሄጄ ለአንተ ለሶማሌው ከኔ የበለጠ ለአንተ ጥሩ ሰው በዚህ ዓለም የለምና የኔን እምነት ይሄ ነው በዚህ ምረጠኝ ብዬ ያለኝ መብቴ እስካልተጠበቀ ድረስ ያም ማለት ምንድን ነው? የሶማሌም ህዝብ መብት አንተ ደግሞ የመጣኸው አማራ አንተ የመጣኸው ክርስቲያን ምን ብለህ ነው እኔ ሀገር የምትመጣውና ለአንተ ያለሁ እኔ ነኝ የምትለው? አንተን በጭራሽ አልመርጥህም የሚል ደግሞ የሶማሊያ ወንድሞቻችንና እህቶቻችን መብት እስካልተጠበቀ ድረስ ዲሞክራሲ ኢትዮጵያ ውስጥ ሰፈነ ማለት አንችልም። ስለዚህ በተቻለን መጠን ጎሳዊነትን ትልቁ የኢትዮጵያና የአፍሪካ ችግራችን እሱ ነው፣ እሱን ማስወገድ አለበት። ይህንን ስል ደግሞ ጎሳነት፣ ልዩነት፣ የቋንቋ ልዩነት ይጥፋ ማለት አይደለም። የአፍሪካ ትልቁ ሀብታችን እሱ ነው። አስፈላጊ ሆኖ የሚታየኝ ግን ማንነታችንን ስንገልጽ እስካሁን ድረስ ማንነታችን አገላለጽ በአንድ ነገር ብቻ በአንድ ፍልስፍና ብቻ የተመሰረተ ሳይሆን በሁለት ፍልስፍና የተመሰረተ እንዲሆን ነው። እኔ አማራም ኢትዮጵያዊም ነኝ፣ እኔ ኦሮሞም ኢትዮጵያዊ ነኝ፣ እኔም ሶማሌ ኢትዮጵያዊም ነኝ የሚለው ነገር እንዲስፋፋ ነው ፍላጎቴ እንጂ እነዚህ ለእኔ ትልቅ አበቦች ብዬ የምቆጥራቸው የባህል ልዩነታችን እሱ ይጥፋ አይደለም፣ እሱ አንድ ይሁን ማለት አይደለም። እሱ እንዳይጠፋ ሁላችንም መተባበር አለብን። አንዲቷ ትንሿ የኢትዮጵያ ባህል ብትጠፋ፣ የሙርሲዎች አንድ ትንሽ የዱሮ ያላቸው ባህል ብትጠፋ እኔ ለኢትዮጵያ ትልቅ ትልቅ ሀዘን ይሆናል ብዬ የማምን ሰው ነኝ። እሱ አይደለም መቻቻል ልዩነት እንደገና ላምጣውና አንድነት በልዩነት በብዙሃንነት የሚለውን ፍልስፍና በመከተል ነው ይሄንን የምለው። በቋንቋም በኩል እንዲሆነ እግዚአብሔር ከ84 የበለጡ ቋንቋዎች ለኛ ለኢትዮጵያኖች አስፍኖልናል ሰጥቶናል። ያንን ይጥፋ ማለት አይደለም፣ ነገር ግን እነዚህ ተቻችለው በመቶ 5 ሚሊዮን ህዝብ ያላት ኢትዮጵያ እንደኔ ከሆነ ለምንድን ነው 4 የሚሆኑ ቋንቋዎች በምድብ ቋንቋ ተብለው ከዛ ውስጥ ደግሞ ሁሉንም የሚያያይዘው አማርኛ የተባለው ቋንቋ አብሯቸው ሊሄድ የማይችል? ትንሿ 7 እና 8 ሚሊዮን ህዝብ የሌላት ስዊስ ሀገር ይሄውና 4 መደበኛ ቋንቋ አላት አይደለም? ይሄ ነገ የሚሆን ነገር ነው። ለኢትዮጵያ ውስጥ ሊሰፍን የሚችልም ነገር ነው። የሚያጣላን ነገር አይደለም። ግን አውሮፓውያኖች እንደሚሉት ሊንጓ ፍራንካ ሁሉን የሚያያይዝና ሌሎቹን የሚያዛመድ ቋንቋ መኖር አለበት። ይህም አማርኛ ነው ሊሆን የሚችለው። ይቅር ይበሉኝና ይህንን ስልም አማራ ነው ብለው እንዳያዩኝ፣ ይህን የምለው በአፍሪካዊነትም አንደበት ነው። ይቅር ይበሉኝና በ1963 ዓ.ም የአፍሪካ አንድነት እኮ ሲመሰረት ንክሩማ ካቀረበው አንዱ ሀሳብ እኮ የመላ አፍሪካ ቋንቋ አማርኛ ትሁን ተብሎ እኮ እዛ ድረስ የደረስንበትም ጊዜ ነበረ። ምክንያቱ ምንድን ነው? በመላ አፍሪካ ጽሁፍ መጻፍ የሚችል አንድ ቋንቋ ከ2000 ውስጥ አማርኛ ብቻ ነው። ያው ግዕዝ ነው ማለት እንችላለን። ስለዚህ ይሄ ሁላችንም የሚያዛመድ ነገር ነው እንጂ የኮሎኒያል ቋንቋ ነው የሚባለውን ነገር እንርሳው። በዛ አይነት አንየው እንደ አንድ አፍሪካ ቋንቋ አይተን እሱን የአገሪቱ ዋና አዛባጅ የሆነ ቋንቋ አድርገን ሌሎችም እንደ ኦሮሚሻ የመሰሉትን ሌሎችም ትግርኛ እንዲሆን ሌሎችም ቋንቋችን እንደ 4 ጽኑ ቋንቋ መደባዊ ቋንቋ አድርገን መሄድ እንችላለን። አውሮፓውያኖች ምን ይላሉ? ፍላጎቱ ካለ መንገዱ አቅተንም። ስለዚህ ይህንን እንፈልግ ባይ ነኝ።
አሁን ኢትዮጵያ ውስጥ እየተካሄደ ያለውን ወይም በጅምር ላይ ያለውን የለውጥ ሂደት የሚደግፉ ኢትዮጵያውያን ወገኖች ብዙዎች ለኢትዮጵያ አንድ ነገር ማድረግ አለብን፣ የበኩላችንን አስተዋጽኦ ድርሻ መቸር ይገባናል የሚል ሳቢ ያላቸው ወይ ተወሰኑትም የሚያደርጉትን አያውቁም። በምን መልክ ነው የምናግዘው? ምን ብናደርግ ነው የኔ አቅም አንድ አስተዋጽኦ ለሀገሪቱ የሚያበረክተው ብለው ብዥታ ያለባቸውም ወገኖች አሉ። ፈቃደኝነቱ እያለ ያሁን ጀምሮ ያለውን የለውጥ ሂደት ድጋፍ ለመቸር በተለይም በውጭ ሀገር በስደት ላይ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምን ማድረግ ይችላሉ? እንደ ግለሰብ ወይም ደግሞ እንደ አንድ በስደት ላይ እንዳለ ማህበረሰብ ምን አይነት አስተዋጽኦቻቸውን ቢያበረክቱ መልካም ነው ይላሉ? እርሶስ በግሎ ምን ለማድረግ ተሰናድተዋል?
መቼም እርሶ እንዳሉት አሁን የመጨረሻው እድላችን ነው። ካሁን ወዲህ ይሄ አሁን የተጀመረው ሁኔታ ትክክለኛውን መንገድ ይዞ ሄዶ ግቡን ካልመታ ኢትዮጵያችን ውስጥ ከፍተኛ አደጋ እያንዣበበብን እንደሆነ መረዳት አለብን። ስለዚህ ውጭም የምንኖረው ኢትዮጵያኖች፣ ውስጥም የምንኖረው ኢትዮጵያኖች ተባብረን ይሄ የተጀመረው የለውጥ ሂደትን በተቻለን መጠን ማገዝ አለብን። አብሶ የኢትዮጵያ ኢኮኖሚ እንዲጠነክር። ምክንያቱም አንዱ ይሄ መንግስት ያለበት ችግር እንደሚያውቁት ከ105 ሚሊዮን ከሚሆን ህዝባችን መካከል 85% ከ25 ዓመት እድሜ በታች ያለው ወጣት ነው። ያ ወጣት በአንዳንድ ቦታ 60% ድረስ ስራ ፈቶ ሆኗል። ስለዚህ ያንን አዲሱን ትውልድ እንዴት አድርገን ነው ስራ ላይ ለማቆናጠጥ የምንችለው? እሱ ቤተሰብ እንዲኖረው ቤተሰቡን የሚያስተዳድርበትን መንገድም እንዲስ የሚሰጠው ስራ ልንፈጥርለት የሚችለው በሚለው ሀሳብ ላይ ሁላችንም መረባረብ አለብን። ውጭ ያለ ነው ክቡር ጠቅላይ ሚኒስትሩ እንደሚሉት ወደፊት እንደው በቀን እንኳን 1 ብር ብትሰበስቡ በወር እስከ 30 ሚሊዮን ብር ለኢትዮጵያ ላሉት ለእንደዚህ አይነት ፕሮጀክቶች ይሄንን ሰውን ስራ ለማስያዝ ሰውን 3 ጊዜ በቀን የሚበላበትን ሁኔታ ለመፍጠር ያበቁናል ብለው የተናገሩትን በሙሉ ደግፋለሁ። ከዚህም በላይ አሁን በውጭ ሀገር የምንኖረው ሰው ከኔ ነው በዚህ የምጀምረው ባለን አቅም ሁሉ ይሄንን ከአውሮፓውያን ኢንቨስተሮች ኢትዮጵያ ውስጥ እንዲሄዱ እና ኢንቨስት እንዲያደርጉ ማድረግ ይኖርብናል። ግማሾቻችን ሐኪም የሆነው ሰዎች ኢትዮጵያ ውስጥ ተመልሰን የህዝባችንን ማገልገል ሊኖርብን ግዴታ አለን። ይቅር ይበሉኝና በዋሽንግተን እና 100 ኪሎ ሜትር ከዋሽንግተን ባለው ቦታዎች እንደሚባለው ከኢትዮጵያ የበለጠ ኢትዮጵያውያን ሐኪሞች የሚገኙበት ቦታ ነው። እና ለነዚህም ሰዎች ወደ ሀገራቸው ለሚመለሱት ሰዎችና ግልጋሎታችን እዛ እንሰጣለን የሚሉት እንደሆኑ መንገዱ ሳይዘጋባቸውና ብዙ መከራና ብዙ የሚወጡት ችግር ሳይኖርባቸው ያ እነሱ እዛ ተመቻችተው የሚኖሩበት ሁኔታ ተፈጥሮ አገልግሎታቸው ለህዝባቸው እንዲሰጡ ማድረግ አለበት። በማንኛውም ነገር አሁን መራራት ያለብን ይሄንን እግዚአብሔር የሰጠንን እድል እንደገና እንዳናጣ እንደገና አንድ ነገር ሳንሰራበት እንዳይጠፋ መራራት አለብን። ስለዚህ በሌላ ቃል ሁላችንም ሌላውን ሁሉ ልዩነታችን ትተን አሁን መደመር አለብን ብዬ ማምነሰው ነኝ። ለመጨረሻ ለመናገር ፍቃዶን እየጠየቅኩኝ ይሄንንም ካልኩ በኋላ አሁን ትልቁ ፈተና ኢትዮጵያ ውስጥ ያለብን እስከ ዛሬ ድረስ እዚህ ያደረሰን ህዋት ነው በማለት ክፉ ነገር እንዳናደርግ ከፍተኛ አደራ አለብን። የኔ ወንድም መርሳት የሌለብን ትግራይ የኢትዮጵያችን ታሪክና የኢትዮጵያችን ስልጣኔ ዋና እምብርት ናት። የሃይማኖታችን የክርስትናም ሆነ የእስልምና የተጀመረበት ቦታ ትግራይ ውስጥ ነው። ኢትዮጵያን ለዓለም እንዲታወቅ ያደረገ የአክሱም መንግስት መሆኑን አንርሳው። ጥላችን ከፖለቲካ አስተዳደሩ እና ከፖለቲካ ፍልስፍና ጋር ነው እንጂ ከአንድ ክፍለ ሀገር ህዝብ ጋር አይደለም። በታሪክ ያየነው እንደሆነ እንደ አጼ ዮሐንስ የመሰሉ ታላላቅ ኢትዮጵያ ከትግራይ የወጡ መሪዎቻችን ወደ ኋላም ሄደን እና አጼ ካሌብን ያየን እንደሆነ በማንኛውም ጊዜ ራሳቸውን እንደ ትግሬ ብቻ ማየት ሳይሆን እንደ ኢትዮጵያ ነገስታት አድርገው ከዛም አልፈው የኢትዮጵያን ድንበር እስከ የመን ድረስ ለማስፋፋት የኢትዮጵያን ትልቅነት ያሳፉ ሰዎች ናቸውና አደራ የምለው ይሄንን ነው። አሁን ወደ ኢትዮጵያ የተመለሱት ዶክተር አረጋዊ በርሄ በእውነቱ በጥሩ ሁኔታ በቀደም አዲስ አበባ ሲገቡ በመግለጫቸው በጣም ተረክቻለሁ። እሳቸውም የሚናገሩት ይሄንን ነው እና አንድም ሰው ሌባ እያልን እየተሳደብን እኛ ስንሰርቅ አንገኝም። አንዱን ሰው አንተ ጎሰኛ ነህ እያልን ስንሳደብ ቆይተን ከሱ የባሰ ጎሰኛነት በእኛ ላይ መታየት ስለማይኖርበት ለኢትዮጵያውያን ወንድሞቼ ሁሉ ማበረከተው ትልቁ ፍላጎቴና ትልቁ አደራዬ ይሄ ነው። አደራችሁን እንዲህ አይነቱ ነገር በሀገራችን ውስጥ እንዳይሰራ።
ልዑል ዶክተር አስፋ ወሰን አስራተ ካሳ ስለ ቃለ ምልልሱ እናመሰግናለን።
እኔም በጣም አድርጌ አመሰግናለሁ አቶ ካሳሁን።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
sbs.com.au/amharic ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችንን ይደሰቱ።